Hallelujah.
እግዚአብሔርን ስለ ቃሉ በጣም አርገን እናመሰግናለን። በዮሐንስ ወንጌል ጥናታችንን የመጽሐፍ ቅዱስ ጥናታችንን አብረን እናጠናውን ዛሬ መንቀጥላለን። አብራችሁን ለምትታጠኑ ሰዎች ያው ህይወት ተገለጠ በሚል ዋና ሐሳብ ላይ ተመስርተን ለዮሐንስ ወንጌልንና በዛ ላይ ደግሞ የተገለጠውን የጌታችን የኢየሱስ ክርስቶስን ክብር እየተመለከትን ነው ያለነው። ምዕራፍ 13 ደርሰናል። አብራችሁን ለምትከታተሉ ሰዎች ዮሐንስ ወንጌል ምዕራፍ 13 ጀምሮ ጌታችን ወደ መስቀሉ እየተጠጋ ያለበት ጊዜ ነው። ከመስቀሉ በፊት የመጨረሻውን ራት ከደቀ መዛሙርቱ ጋራ የበላበትን ምሽት እሱን ነው እየተመለከትን ያለነው እየመረመርን ያለነው እና በዚህ መጨረሻ ስንብቱ ላይ ከዚህ በኋላ ምዕራፍ 14 እና ምዕራፍ እስከ 17 ድረስ ደቀ መዛሙርቱ ላይ ፎከስ አድርጎ የመጨረሻ የስንብት ድርጊቶችና የስንብት ትምህርቶች ንግግሮች ያደረገባቸው ምዕራፎች ናቸው እነኚህ የዮሐንስ ወንጌል ክፍሎች። ከመስቀሉ በፊት ማለት ነው፣ ጌታችን ከአልፎ ከመሰጠቱ በፊት ያደረገው ነውና በዚህ ራት ጊዜ ጌታችን ኢየሱስ ክርስቶስ በዚህ የመጨረሻ ምሽት ከደቀ መዛሙርቱ ጋራ ያረጋቸው ድርጊቶችን እነሱን የተከናወኑ ድርጊቶችን ያስተማራቸውን ትምህርቶችን ነው እየተመለከተን ያለነው እና የመጀመሪያውና ዋናው ያየነው ጌታችን ተነስተው የደቀ መዛሙርቱ እግር ማጠቡ ነው። ሁላችሁ እንደምታስታውሱት ይሄ የሚያመለክተውን ነገር በሁለት ክፍለ ጊዜያት ለማየት ሞክረናል። አንደኛው ጌታችን ኢየሱስ ክርስቶስ የሚያነጻው መሲህ እሱ እንደሆነ፣ ከኃጢአት የሚያነጻው እሱ እንደሆነ፣ አዲስ ህይወትን የሚሰጠው እሱ እንደሆነ፣ ልብን ትራንስፎርም የሚያረገው እንደ ብሉይ ኪዳን ተስፋ አዲስን ልብ በማጠብ የሚሰጠው ንጹህ የሚያረገው እናንተ ንጹሃን ናቸው እና ንጹሃን ናችሁ እንዳላቸው ደቀ መዛሙርቱን ማለት ነው። ምዕራፍ 13 ቁጥር 10 ላይ እናንተም ንጹሃን ናችሁ ነጽታችኋል እንዳላቸው የሚያነጻው ኢየሱስ ክርስቶስ እንደሆነ። ይሄ ማንጻት ደግሞ ዝም ብሎ ማንጻት ሳይሆን ከእርሱ ጋራ እድል ፋንታ እንዲኖረን የሚያደርግ ማንጻት እንደሆነ ይህንን ለማየት ሞክረናል ከብሉይ ኪዳን አንስቶ። ከዛ ቀጥሎ ግን ባለው የተመለከትነው ዋና ነገር ይሄ የጌታችን ተነስቶ የደቀ መዛሙርቱን እግር ማጠብ በአገልግሎት ውስጥ ለደቀ መዛሙርቱ ሊኖረው የሚችለው የአገልግሎት ፋይዳ የአገልግሎት ኢምፕሊኬሽን ነው ለማየት የሞከርነው እና ስለ ትህትና በትህትና ስለማገልገል ይሄንን ለማየት ሞክረናል። በተለይ ደግሞ ከቁጥር 12 ጀምሮ እንደምታውቁት ባሪያ ከጌታው አይበልጥም ብሎ ጌታችን ቁጥር 16 ላይ ያደረግኩላችሁን አስተውላችሁ ከሆነ እርስ በርሳችሁ ደግሞ እንደዚህ አድርጉ ብሎ ትህትናን አስተምሮን እንደሄደ ለማየት ሞክረናል። ዛሬ የምናየው ምዕራፍ 13 የዮሐንስ ወንጌል ቁጥር 18 ጀምሮ እስከ 30 ድረስ ያለው ነው። ከቁጥር 18 ጀምሮ እስከ 30 ድረስ ያለው ነው። እንደምትመለከቱት ይሄ ክፍል የሚናገረው ጌታችን ኢየሱስ ክርስቶስን አሳልፎ ስለሰጠው ስላስቆረቱ ይሁዳ ነው። ስለ እርሱ ህይወት ጌታችን አልፎ ስለመሰጠቱ የሰጠው ፕሬዲክሽንና መጨረሻ ላይ ይሄ እንግዲህ የይሁዳ ከደቀ መዛሙርቱ ጋር የነበረው የመጨረሻ ምዕራፍ ነው። ከዚህ በኋላ ወጥቶ ጌታችንን ለሞት አሳልፎ ሲሰጥ እናገኘዋለን በሌላ በቀጣይ ምዕራፎች። ይሄ ግን የመጨረሻው አብሮ የነበረበት ምዕራፍ ነው። ትንሽ ቁጥሮችን እዚያ ላይ ላንብብና ዋና ዋና ሐሳቦችን ለማሳየት ሞክራለሁ እና መጽሐፍ ቅዱስ ከያዛችሁ አጠገባችሁ ካለ ዮሐንስ ወንጌል ምዕራፍ 13 ከቁጥር 18 ጀምሮ እስከ 30 ላይ አለፍ አለፍ ብዬ አነባዋለሁ። በመጀመሪያ ጌታችን ኢየሱስ ባሪያ ከጌታው አይበልጥም ይህንን አድርጉ ካለ በኋላ ቁጥር 17 ላይ ይህን ብታውቁ ብታደርጉትም ብፁዓን ናችሁ አላቸው ደቀ መዛሙርቱን። በአጠቃላይ ይህን ያደረገው ምንድን ነው? ይሄ ሁሉንም የማይመለከት መሆኑን ተናገረ ጌታችን። ቁጥር 18 ስለ ሁላችሁ አልናገርም፣ እኔ የመረጥኳቸውን አውቃለሁ። ነገር ግን መጽሐፍ እንጀራዬን የሚበላ በእኔ ላይ ተረከዙን አነሳብኝ ያለው ይፈጸም ዘንድ ነው። በሆነ ጊዜ እኔ እንደሆንኩ ታምኑ ዘንድ ከአሁን ጀምሬ አስቀድሞ ሳይሆን እነግራችኋለሁ። እውነት እውነት እላችኋለሁ፣ ማናቸውን የምልከውን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ቁጥር 21 ኢየሱስ ይህን ብሎ በመንፈሱ ታወከ ይላል። መስክሮም እውነት እውነት እላችኋለሁ ከናንተ አንዱ አሳልፎ ይሰጠኛል አለ ይላል። ይሄ እንግዲህ ከዚህ በፊትም በተደጋጋሚ ይለው ነበር ጌታ ኢየሱስ። በዚህ ክፍል ውስጥ የሚሆነው ነገር ምንድነው? ግልጽ አርጎ ወደ ይሁዳ ያመለከተበት ምዕራፍ ነው። ይሁዳም ደግሞ ወጥቶ የሄደበት ምዕራፍ ነው። ከዛ ደቀ መዛሙርቱ እርስ በርስ ሲነጋገሩ እንመለከታለን። ቁጥር 28 ጀምሮ እስከ ቁጥር 24 ጀምሮ እስከ ቁጥር 22 እስከ ቁጥር 24 ድረስ ደቀ መዛሙርቱ ማንን ሊሆን ይችላል የሚል ኮንፊውዥን ነበር። ምክንያቱም 12 ናቸው። እንግዲህ ምናልባት ከመካከላቸው ከደቀ መዛሙርት መካከል አንዱ ይክደኛል ሲል እስካሁን የደቀ መዛሙርቱ ስፋት እንደምታውቁት እየሰፋ ስለሚመጣ ከ12ቱም ውጭ ስለሚሆን ምናልባት ከ12ቱ ውጭ ሊክደው ይችላል ብሎ ለማሰብ አይከብድም። ግን አሁን ጌታችን እያነጣጠረ ከ12ቱ መካከል ስላረገው ማን ሊሆን ይችላል የሚለው ልባቸው ከብዶ ነበር። ማን ሊሆን ይችላል ብለው ሲነጋገሩና ጴጥሮስና ዮሐንስ እዚህ ክፍል ውስጥ ኢየሱስ ይወደው የነበረ ደቀ መዝሙር፣ ይሄ ድሮ ምዕራፍ አንድ ላይ ስንጀምር ዮሐንስ መሆኑን ለማመልከት ሞክረናል። እና ማን ሊሆን ይችላል አለ ጴጥሮስ ለዮሐንስ ነገረው፣ ዮሐንስ ኢየሱስን እንዲጠይቅ። ዮሐንስ ኢየሱስን ሲጠይቅ የሰጠውን መልስ ተመልከቱ። ቁጥር 25 እርሱም በኢየሱስ ደረት እንዲህ ተጠግቶ ጌታ ሆይ ማን ነው አለው። ኢየሱስም እኔ ቁራሽ አጥቅሼ የምሰጠው እርሱ ነው ብሎ መለሰለት። መጀመሪያ ማለት ነው እራት ከመብላታቸው እራት መብላት ሲጀምሩ ማለት ነው። ቁራሽም አጥቅሶ ለአስቆሮቱ ለስምዖን ልጅ ለይሁዳ ሰጠው ይላል። ከዛ ቁራሽም ከተቀበለ በኋላ ያን ጊዜ ሰይጣን ገባበት ይላል። እንግዲህ ኢየሱስ የምታደርገውን ቶሎ ብለህ አድርግ አለው። ደቀ መዛሙርቱ ምን ማለቱ እንደሆነ አልገባቸውም ነበረ። ለበዓሉ የሚያስፈልግ ነገር አድርግ ወይም ምጽዋት ስጥ፣ ፋሲካ እየደረሰ ስለሆነ ከዚህ በፊት ቀደም ብለን በነበሩ ክፍሎች እንዳየነው እሱ መስሏቸው ነበር። ዜን ቁጥር 30 ላይ እርሱም ይላል ይሁዳ ማለት ነው ቁራሹን ከተቀበለ በኋላ ወዲያው ወጣ፣ ሌሊትም ነበር ይላል። እንደዚህ ብሎ የይሁዳ ታሪክ አብሯቸው የነበረው የይሁዳ ታሪክ ያበቃና በኋላ ሲመለስ ከሌሎች ሰዎች ጋር ሆኖ ኢየሱስን ወደ መስቀል ከወሰዱት ሰዎች ጋር ሆኖ አሳልፎ ሊሰጠው ነው የሚመለሰው። ወጥቶ ሲሄድ ወደ ጨለማ ወደ ሌሊት ያመለክታል። እንግዲህ መቼም ሁላችን እንደምናውቀው ትንሽ ሰፋ አድርጎ ለማየት ያህል ጌታችን ኢየሱስ ክርስቶስ አልፎ የተሰጠው በእግዚአብሔር ቅድመ ሐሳብ ነው፣ በእግዚአብሔር ሐሳብ ነው አልፎ የተሰጠው፣ በራሱም ፈቃድ ነው አልፎ የተሰጠው። ነፍሴን ላኖራትም ስልጣን አለኝ ላነሳትም ስልጣን አለኝ ያለ አምላክ ነው ጌታ ኢየሱስ። በእግዚአብሔር ሐሳብ ነው አልፎ የተሰጠው። ሐዋርያ ሥራ ምዕራፍ 2 ላይ ጴጥሮስ የተናገረው ቃል ደስ ይለኛል። ሐዋርያ ሥራ ምዕራፍ 2 ቁጥር 23 ላይ ጌታችን ኢየሱስ ክርስቶስን ስለሰቀለው ስለ ያን ጊዜ ስለነበረው ስለ አይሁድ ማህበረሰብ ሲናገር እርሱንም ይላል ቁጥር 23 በእግዚአብሔር በተወሰነው ሐሳቡና በቀደመው ዕውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት ይላል። ሰቅላችሁ ገደላችሁት በአመፀኞች እጅ እናንተ ናችሁ ሰቅላችሁ የገደላችሁት ይላል። ግን ሪሊ የሰው ፈቃድ ሳይሆን የተፈጸመው አልቲሜትሊ በእግዚአብሔር በተወሰነው ሐሳብ ነው። እግዚአብሔር ከኃጢአታችን ሊያነጻን ለኃጢአታችን መስዋዕት እንዲሆን ፍጹም የሆነ መስዋዕት ንጹህ የሆነ መስዋዕት እንዲሆን የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሆኖ የመጣው ጌታ ኢየሱስ በእግዚአብሔር ሐሳብ ነው። ነፍሱንም የሰጠው በራሱ ፈቃድ ነው። ግን ይህንን ነፍሱን ሲሰጥ ግን በራሳቸው ክፋት ተነሳስተው ለዚህ ለመሞቱ በመስቀል ላይ ለመገደሉ ምክንያት የሆኑ ሰዎች ግን አሉ። በእነርሱ ፈቃድ አይደለም አልፎ የተሰጠው፣ በራሱ ፈቃድ ነው። ግን በራሳቸው ፈቃድና ትዕቢት፣ በራሳቸው ኃጢአት ምክንያት ደግሞ አልፎ ለመሰጠቱ ኃላፊነት የሚወስዱ ኃላፊነት የወሰዱ አሳልፈው የሰጡ ሰዎች አሉ። ከእነርሱ መካከል አንዱ ይሁዳ ነው። እምነቱን የካደ ጌታውን አሳልፎ የሰጠ ይሁዳ ነው። ስለ እሱ ትንሽ እንድናስብ ነው። ስለ እሱም እምነት ትንሽ እንድናስብ ነው። እሱ ላይ የሆነው ነገር አማኞች ላይ ጌታን የሚከተሉ ላይ ሊመጣ የሚችል ችግርና ተግዳሮት እንደሆነ ግልጽ ነው። በጣም ብዙ በእምነት ኃያላን የሆኑ ይወድቃሉ። በእምነት ከእግዚአብሔር ጋር ሕይወትን ያሳለፉ እናንተም በዙሪያችሁ ያጋጥሟችሁ ይሆናል። ከእግዚአብሔር ጋር ኅብረትን ያደርጉ የነበሩ ጌታን ያገለግሉ የነበሩ እግዚአብሔርን ይወዱ የነበሩ ፍቅሩን የተካፈሉ ቸርነቱን የተካፈሉ ሰዎች እየተንሸራተቱ ባክስላይድ የሚያደርጉበት ዘመን እንደሆነ እናውቃለን። ብዙዎች ያልጠበቅናቸው ሰዎች ይወድቃሉ። ብዙዎች ያልጠበቅናቸው ሰዎች ጌታን አሳልፈው ይሰጣሉ፣ ይንሸራተታሉ። ታስታውሱ ከሆነ በዮሐንስ ወንጌል ምዕራፍ 6 ላይ ስንመለከት ዮሐንስ ወንጌል ምዕራፍ 6ን ሲጨርሰው ጌታ ኢየሱስ 12ቱና ሂዱ ብሎ በጋበዛቸው ጊዜ አንሄድ ማንተ ካንተ ወዴት እንሄዳለን ባለው ጊዜ ጴጥሮስ እኔ እኮ እናንተን 12ታችሁን የመረጥኳችሁ አይደለምን ይላል። 12ታችሁን ነው የሚለው። 12ታችሁን የመረጥኳችሁ አይደለምን? ስለዚህ ይሁዳ ከ12ቱ እንዲሆን የተመረጠ ነው፣ ከ12ቱ እንዲሆን የተጠራ ነው። ያንን ጥሪውን እምቢ ብሎ ሄደ እንጂ ከ12ቱ እንዲሆን የተቆጠረ ነው። እና ጌታ ኢየሱስ በዚያው ክፍል ላይ ምዕራፍ 6 ቁጥር 71 አካባቢ መጨረሻ ላይ ከእናንተ መካከል አንዱ ግን ዲያብሎስ ነው አለው። ከዚህ በፊት እንደተመለከት ነው ማለት ነው። እና ከአብሮ የተቆጠረ ነው። ጴጥሮስም ይህንን ያረጋግጣል። ለምሳሌ ሐዋርያ ሥራ ምዕራፍ 1 ላይ ቅድም ካነበብነው ክፍል ከፍ ብሎ ሐዋርያ ሥራ ምዕራፍ 1 ቁጥር 17 ላይ ከእኛ ጋር ተቆጥሮ ነበርና ለዚህም አገልግሎት ታድሎ ነበርና ይላል። ይሄ እድል፣ ይህንን ፕሪቪሌጅ፣ ይህንን ጥሪ ተቀብለዋል። ሰዎች የተሰጣቸውን እድል፣ የተሰጣቸውን የእግዚአብሔር ፍቅር፣ የተሰጣቸውን ጥሪ ገፍትረው ሊጥሉ ይችላሉ ማለት ነው። እግዚአብሔር ጠርቶት ከ12ቱ እንዲቆጠር ተደርጎ እድል ፋንታ ተሰጥቶት በአገልግሎት እንዲካፈል ተደርጎ አብሮ የእግዚአብሔርን ፍቅር ተካፍሎ የክርስቶስን ፍቅር ተካፍሎ አብሮ ኖሮ ግን ካደ ማለት ነው። እና አንዳንድ ጊዜ ቁጭ ብላችሁ ስታስቡት እንዴት ሊሆን ቻለ ይህ ሰው የጌታን ፍቅር የተካፈለ ይህ ሰው ድንቆችን ተአምራትን አብሮ ያየ ይህ ሰው ደቀ መዛሙርቱ ሲላኩ ለተልእኮ አብሮ የተላከ ይህ ሰው ምናልባትም በእጁ ድንቆችና ተአምራት ሲያደርግ የኖረ ይህ ሰው ይሁዳ፣ እስከ መጨረሻ ድረስ የተወደደ ይሁዳ፣ አብሮ እግር የታጠበ ያልነጻ ግን አብሮ እግር የታጠበ ይሁዳ፣ የመጨረሻ እራት ላይ አብሮ የቀረበ ይሁዳ እንዴት ሊክድ ቻለ? እራት የመጨረሻውን እራት እኮ የመጨረሻው እራት የመጨረሻ የፍቅር መግለጫ ነው። የመጨረሻው እራት ላይ አብሮ ነበር። እንዲያውም የመጀመሪያውን ጉርሻ አጥቅሶ እንዲበላ የመጀመሪያውን ጉርሻ የተሰጠው ለሱ ነው። የመጀመሪያው ፒስ የተሰጠው ለሱ ነው። ይህ ሰው እንዴት እንደዚህ አይነት ሰው እንዴት ወደ ኋላ ሊመለስ ይችላል? እንደዚህ አይነት ሰው እንዴት እምነቱ ሊሸረሸር ይችላል? እንደዚህ አይነት ሰው እንዴት ጌታውን አሳልፎ ሊሰጥ ቻለ? እንደዚህ አይነት ሰው እንዴት ከእምነት ሊወድቅ ቻለ? ይሄን ለትምህርታችን ተጽፏል አይደል የሚለው መጽሐፍ ቅዱስ። የተጻፈ ሁሉ ለትምህርታችን መማሩ በጣም ጥሩ ነው። ባልንጀራ የነበረ ሰው ነው፣ ወዳጅ ነው። ጌታችን ሲያመለክት ተመልከቱ፣ ቁጥር 18 እስከ 20 ላይ ጌታ ኢየሱስ አልፎ እንደሚሰጥ ከመካከላቸው ያለ ሰው አሳልፎ እንደሚሰጠው እንጀራን አብሮ የሚበላ አሳልፎ እንደሚሰጠው ተናገረ። መጀመሪያ ትንሽ ወጣ ላርጋችሁ ከዚህ የተናገረበት ምክንያት እኔ እንደሆንኩ እንድታውቁ ነው ብሎ እኔ ነኝ እንደገና ተመልሳ ትመጣለች። ቁጥር 18 ላይ እንጀራን የሚበላ በእኔ ላይ ተረከዙን አነሳብኝ ያለው ይፈጸም ዘንድ ነው ይልና በሆነ ጊዜ እኔ እንደሆንኩ ኤጎ ኤማይ ባለፈው ያየ ነው እኔ እንደሆንኩ እኔ ነኝ እንደሆንኩ እንድታውቁ አስቀድሜ ነግሬያችኋለሁ። በኋላ ጌታ ኢየሱስ የተናገረበት አንዱ ምክንያት አልፎ ሲሰጥ ከሱ ቁጥጥር ውጭ እንዳልሆነ አምላክ እንደሆነ ጌታ እንደሆነ የቃሉ መፈጸም እሱ ጌታ እኔ ነኝ እንደሆነ እንዲያውቁ ጌታ ኢየሱስ አመለከተ። ግን ሲያመለክት ምን አለ? ይሄ ሰው እኮ ባልንጀራ ነው፣ ወዳጅ ነው፣ የልብ ሰው ነው፣ አብሮ የነበረ ሰው ነው። ይህንን የምታውቁት ጌታ ኢየሱስ ከመዝሙረ ዳዊት ጠቅሶ ማለት ነው፣ ከዳዊት ሕይወት ማለት ነው። ዳዊት ያው የክርስቶስ ጥላ የነበረ የመሲሁ ጥላ የነበረው ከሱ በባልንጀራ ተክዶ በጓደኛ ተክዶ ከዘመረው መዝሙር ላይ ጌታ ኢየሱስ ወሰደና መዝሙር 41 ቁጥር 9 ላይ ወሰደና እንጀራዬን የሚበላ በእኔ ላይ ተረከዙን አነሳ። ተረከዙን አነሳ የሚለው ሪጀክት ማድረግ፣ መተው፣ ትቶ መሄድ፣ ማላገጥ ማለት ነው፣ መካድ ማለት ነው። ይሄን ማየት በጣም ጥሩ ነው። መጽሐፍ ቅዱስ ስለ ሁላችን ነው ይሄንን የሚናገረው። ምክንያቱም መጽሐፍ ቅዱስ ሲናገር ማቴዎስ ወንጌል ምዕራፍ 22 ቁጥር 14 ላይ የተጠሩ ብዙዎች የተመረጡ ደግሞ ጥቂቶች ናቸው ይላል መጽሐፍ ቅዱስ። ብዙ ተጠርተው ግን ትተው የሚሄዱ አሉ። እንዳንሄድ በእምነታችን እንድንጠነክር አንሸራተው ከሚጥሉ ሰዎች ነገሮች እንድንጠነቀቅ አሳልፎ ከመስጠት እንድንጠበቅ ይህ ሰው እንዴት እዚህ ደረጃ ላይ ሊደርስ ቻለ፣ በምን ምክንያት እንደዚህ ሊሆን ቻለ የሚለውን ማወቃችን ይጠቅመናል ብዬ አስባለሁ። አንድ ሶስት ነገሮችን ሃይላይት ለማድረግ አስባለሁ ከይሁዳ አካካድ የምናያቸው ማለት ነው። መጀመሪያ ደረጃ ማየት ያለብን የይሁዳ ጌታችንን አሳልፎ የመስጠት ባህሪ በድንገት ዱብ ያለ ሳይሆን አብሮት የኖረና በጥቂት በጥቂቱ እያደገ ይመጣ ነው። ማለት ይሁዳ እንደው በድንገት መጨረሻ ላይ ሰይጣን ገባበት ቁራሽ ከተቀበለ በኋላ ያን ጊዜ ሰይጣን ገባበት ስለሚል ያን ጊዜ የጀመረ እንዳይመስላችሁ። የይሁዳ ጌታን አሳልፎ የመስጠት ባህሪ ጌታን አሳልፎ የመስጠት ውሳኔ እዚህ ላይ ተጠናቋል። ልክ ነው። ቁጥር 27 ላይ ምዕራፍ 13 ቁጥር 27 ላይ ግን አሳልፎ የሚሰጠው ባህሪው ግን እንግዳ አልነበረም። አሳልፎ የሚሰጠው ያ ባህሪው እንግዳ ባህሪ አልነበረም። አብሮት የኖረ ባህሪና እያደገ የመጣ ባህሪ ነው። ታስታውሱ ከሆነ ሌብነቱ የገንዘብ ፍቅሩ እኮ ነው አሳልፎ። አሁን ጌታ ኢየሱስን እኮ አሳልፎ የሰጠበት ዋና ምክንያት ይሄ እኮ ነው። በሌላ ባህሪ እኮ ሊከሰው አይችልም። እስከ መጨረሻ እንጀራ ያበላው ጌታ ነው። እስከ መጨረሻ ያጎረሰው ጌታ ነው። እግሩን ያጠበ ጌታ ነው። በምን ምክንያት? ከአስራ ሁለቱ መካከል እኮ ይሄ ጎሎብኛል የሚለው የለም እኮ ዮሐንስ። ይሄ ጎሎብኛል የሚለው የለም። ልክ እንደ ሌሎቹ እንደ አስራ አንዱ ነው ትሪት ያደረገው። የተወደደ ሰው ነው። የጌታን ፍቅር ያየ ሰው ነው። በምንም ምክንያት እኮ አሳልፎ ሊሰጠው አይችልም። ይሄ ስለሆነ ነው አሳልፌ ሊሰጠው እኮ ሌላ አይችልም። አንዲት ነገር ናት ተከትላ፣ አንዲት ባህሪ ናት አድጋ 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 ጌታህን አምጣ ያለችው። ያቺ ባህሪ ምንድነት ያላችሁ እንደሆነ የገንዘብ ፍቅር ባህሪ ናት። ያቺ የገንዘብ ፍቅር ባህሪ ባጭሩ ብትቀጭ ኖሮ እዚህ ባላደረሰች ኖሮ ነው። ዮሐንስ 12 ላይ ትዝ ይላችሁ እንደሆነ የመጀመሪያዎቹ 8 ቁጥሮች ውስጥ ያቺን የመግደላዊት ማርያምን ታሪክ በምንመለከትበት ጊዜ እዛ ላይ እኮ ነው መንፈስ ቅዱስ የሚያጋልጠው እና ያንን ውድ ሽቱ በኢየሱስ ላይ ባፈሰችው ጊዜ እና ቤቱ በናርዶ ሽቱ በተሞላ ጊዜ ይሁዳ ያለው ትዝ ይላችሁ እንደሆነ ይሄ ተሸጦ ለድሆች እኮ እርዳታ ሊሰጥ ይገባ ነበር አለ። እና እዚያው ላይ ግን መንፈስ ቅዱስ ያጋልጠው ምን ይላል? ለድሆች አዝኖላቸው ሳይሆን ከረጢት ተሸካሚ እሱ ስለነበረ፣ ግምጃ ቤት እሱ ስለነበረ፣ ይገባ ከነበረው ገንዘብ ይወስድ ስለነበረ ነው። የጌታውን ገንዘብ በመውሰድ ነው የጀመረው። ይሄ እኮ የጌታ ኢየሱስ የአገልግሎቱ ገንዘብ ነው። የእሱና የካምፓኒው ማለት ነው፣ የአገልግሎቱ ማለት ነው። አብረውት ያሉት ማለት ነው። ካምፓኒ ስንል አካምፓኒ የሚያደርጉት አብረውት ያሉት የእሱ የአገልግሎቱ ነው። አገልግሎቱን በገንዘብ የሚያግዙ እህቶች እንደነበሩ መጽሐፍ ቅዱስ ይነግረናል። ከእሱ የሚመጣ ለአገልግሎታቸው የሚሆን ምግብን የሚገዙበት የሚሄዱበት፣ ድሆችንም የሚረዱበት እዚህም ላይ እንደምናየው ድሆችን የሚረዱበት የሚያግዙበት የዚህ የአገልግሎቱ የጌታው ገንዘብ ነው። ይሄ ገንዘብ ዝም ብሎ ገንዘብ አይደለም። ይሄ የጌታው ገንዘብ ነው። ከዚህ የጌታው ገንዘብ መውሰድ ጀመረ። ይሁዳ ጌታውን አሳልፎ በመስጠት ሳይሆን መጀመሪያ የጀመረው የጌታውን ነገር በመውሰድ ነው የጀመረው። የጌታን ነገር በመውሰድ ጀመረ፣ ዜን ጌታን አሳልፎ ሰጠ። ቁጥር 2 ላይ እራት ሲበሉ ዲያብሎስ በስምዖን ልጅ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው አሳብ ካገባ በኋላ ይላል። አሁን ያቺ የገንዘብ ፍቅር አለች። እሷን ተጠቅሞ ማኒፕሌት አድርጎ ሰይጣን መጀመሪያ እሱ ከመግባቱ በፊት አሳቡን ነው ያገባው። አሳቡን ያገባው ደግሞ በዛች ሂሳብ ካልኩሌሽን መሆን አለበት ብዬ ነው የማስበው። ሄዶ ተነጋግሮ መጥቶ በ30 ብር መስማማቱን መጽሐፍ ቅዱስ ይነግረናል። በ30 ብር ተስማምቶ የመጣው ያችን ሐሳብ ያችን የገንዘብ ፍቅር ማኒፕሌት አርጓት ሰይጣን ሐሳቡን አስገብቶበት ገባበት ከማለቱ በፊት ሐሳቡን አስገብቶበት መጀመሪያ ባህሪ ነበረች። ያችን ባህሪ ማኒፕሌት አርጎ ሐሳብ አስገብቶ ነው ሰይጣን የተጠቀመበት። እንዳንንሸራተት ማድረግ ያለብን የመጀመሪያ ነገር የጌታን ነገር የሚነኩ የጌታን ነገር እንድንነካ የሚያረጉ ገንዘብ ብቻ አይደለም ይሄ። የጌታ የሆነውን መቅደስ፣ የጌታ የሆነውን ባህሪያችንን፣ የጌታ የሆነውን ሰውነታችንን፣ የጌታ የሆነውን ማንነታችንን ቀስ እያልን እየተውን ቸል እያልን እንድንመጣ የሚያደርጉን ነገሮች ከስር ብንይዛቸው ከመንሸራተት እንተርፋለን። መንሸራተት የሚጀምረው በትንሹ ነው እንጂ በትልቅ አይደለም። ጌታን አሳልፎ መስጠት በአንዴ በትልቅ አልጀመረም። ሐሳብ ነበረ፣ ሐሳቡ ማኒፕሌተር ነበረ፣ በጠላት የገንዘብ ፍቅር ነበረ። እሱ አድጎ አሳልፎ ሰጠው ይሁዳ ማለት ነው። ሁለተኛ ተያያዥ ነው ከዚህ ጋር ምዕራፍ 13 ላይ እንደምናየው ስፔሲፊካሊ ከመጀመሪያው ቁጥር ጋራም ነው አብረን እንዳየነው ይሁዳ አሳልፎ የሰጠበት መጀመሪያ ደረጃ ጅማሬው ከጥንትም የነበረ የገንዘብ ፍቅር ነው። ሁለተኛ ግን ብየዋለሁ፣ ግን ትንሽ ሃይላይት ለማድረግ ያህል ፕሮግረሲቭሊ እያደገ የመጣ ነው። ያቺ ባህሪ ፕሮግረሲቭሊ እያደገ የመጣ ነው። የጌታን ፍቅር ረዚስት እያረገ ማለት ነው። የጌታን ፍቅር ወደ ኋላ ቸል ይያለ እየተቋቀይ ልቡ መጀመሪያ በትንሹ ጀመረ ዘን እየጠነከረ ሲመጣ ደግሞ እንመለከታለን። ራት ሲበሉ ተመልከቱ። የራቱ ታዳሚ ነበር በመጀመሪያ ደረጃ የራቱ ታዳሚ ነበር የሁሉ ሆኖ ፍቅር እየተሰጠው ማለት ነው። ፍቅር እየተሰጠው ሐሳቡ ነበረው ግን ፍቅር እየተሰጠው ግን ስቲል እየጠነከረ እግዚአብሔር ፍቅሩን በገለጠለት ቁጥር ክርስቶስ ፍቅሩን በገለጠለት ቁጥር ባጎረሰው ቁጥር እግሩ በታጠበ ቁጥር እየጠነከረ ነው የመጣው። ምዕራፍ 13 ቁጥር 27 ላይ ቁራሽ ሲሰጠው እርግጥ ሰይጣን ገባበት ይላል እዚህ ላይ እንመጣበታለን ግን መጀመሪያ ላይ ጌታ ኢየሱስ የተናገረውን ተመልከቱ። ቁጥር 27 ላይ እንግዲህ ኢየሱስ ይላል የምታደርገውን ቶሎ ብለህ አድርግ አለው ይላል። አብሮት የተቀመጡት ግራ ቢገባቸውም የምታደርገውን ቶሎ ብለህ አድርግ ሲል ልታደርግ ያሰብከውን ልታደርግ ስታስብ የኖርከውን ነው አባባሉ። ልታደርግ ስታስበው ስታቅደው የኖረውን በል አሁን ቶሎ ብለህ አርገው ነው። ምን ማለት ነው? ምኞት ነበረች መጀመሪያ ቁጥር 1 ላይ ያያናት ምኞት የገንዘብ ምኞት ነበረች ዘን ዝም ስለተባለች እያደገች ነው ኃጢያት የሆነችው እያደገች ነው ባህሪ የሆነችው ቀስ ይያለ ሲሄድ ፍቅሩን ሪጀክት የሚያደርግ ባህሪ እየሆነ መጣ ማለት ነው። ስቲል ፍቅሩን ያካፍለዋል ጌታ ግን ፍቅሩ ሊሰብረው ሲገባ እንጀራ ቆርሶ ሲሰጠው ሊሰብረው ሲገባ ልቡ ለምን ጠነከረ? እያደገች የመጣች ስለሆነ እያደገ የመጣ ባህሪ ስለሆነ ሰይጣንም እሱን ስለተጠቀመ ማለት ነው። ስለዚህ ሰዎች ሲንሸራተቱ መጀመሪያ ያልነበረ ነገር አይደለም የሚያንሸራተታቸው ካለን ባህሪ ነው የሚነሳው። ሁለተኛ ያለን ባህሪ በእግዚአብሔር ፍቅር መገራት ሲገባው እየጠነከረ ኦሬዲ ያለው ባህሪ እየጠነከረ ፕሮግረሲቭሊ እያደገ ነው የሚያደርሰን። ሲጀምር ትንሽ ነው ግን እያደገ የሚመጣ መሆኑን ማወቅ መቻል ይኖርብናል። ሰዎች ክርስቶስን እንዲተው የሚያረጋቸው ነገር በትንሹ ይጀምራል ግን እያደገ ይመጣል። የጌታን ፍቅር ሬዚስት እያረገ ይመጣል ነው። መጨረሻውና ሶስተኛው ግን ሃይላይት ለማድረግ ማስበው በዚህ ክፍል ውስጥ ጌታን መተው ጌታን አሳልፎ መስጠት መንሸራተት ባክስላይድ ማረግ በተለመደው ቃል ለመግለጥ ያህል ባክ ማረግ ውጤቱ ምን ክደው ነገር ከባድ ስለሆነ ውጤቱ ጽልመት ውጤቱ ጨለማ ውጤቱ የዘላለም ሞት ውጤቱ ኮንሲኩዌንሱ ከባድ መሆኑን ማወቅ መቻል ይኖርብናል። ባክስላይዲንግ ከትንሽ ባህሪ ነው የሚጀምረው። ባክስላይዲንግ ትንሽ ባህሪ ያደገ ነው ፍጻሜው ግን ጥፋት ነው። ፍጻሜው ጥፋት ነው። ይሄን በይሁዳ ታሪክ እና ያለን በኋላ ምን እንደሚገጥመው ግን ቁጥር 27 እስከ 30 ተመልከቱ። የመጨረሻውን የይሁዳን የልብ ጥንካሬና የጥንካሬውን ውጤት ነው የምናየው። የመጨረሻ የልብ ጥንካሬ ቁራሽ አንስቶ እየሰጠው እንኳን ምላሽ የማይሰጥ የማይሰበር ልብ ጠንካራ ልብ ሆነ። በትንሹ የጀመራት ነገር ጠንካራ ልብ ሆነች። እንግዲህ ኢየሱስ የምታደርገውን ቶሎ ብለህ አድርግ አለው። ነገር ግን ከተቀመጡት ስለምን ይሆን እንዳለው ስለምን ይህን እንዳለው ማንም አላወቀም። ይሁዳ ቀረጢት የያዘ ስለሆነ ኢየሱስ ለበዓሉ የሚያስፈልገውን ግዛ ወይም ለድሆች ምጽዋት እንዲሰጥ ያለው ለእያንዳንዱ መስሏቸው ነበርና ይልና እርሱም ይላል ቁጥር 30 ቁራሹን ከተቀበለ በኋላ ስቲል ያችን የመጨረሻ ፍቅር ሳይጠቀምባት ልቡ ጠንክሮ ስለነበረ ወዲያው ወጣ ይላል። ከዛ በኋላ በቃ ወዲያው ወጣ ይልና የዮሐንስን አጻጻፍ ተመልከቱ። ወዲያው ወጣ ይልና ሌሊትም ነበረ ይላል። ሌሊትም ነበረ መሽቶም ነበረ ነው ጨለማ ነበረ ተብሎ ሊተረጎም ይችላል። ማታ ጨለማ ነበረ። ይሁዳ ወጣ ተለይቶ ሲወጣ የወጣው ወደ ጨለማው ነው። ሲወጣ የወጣው ወደ ሌሊቱ ነው። አንደኛ ራት እየተበላ ስለሆነ ማታ መሆኑን ማመልከት የግድ አስፈልጊ አልነበረም። በራት ሰዓት ነው የወጣው። ኦፍ ኮርስ ቀን አልነበረም። ሌሊት ነበረ። ጊዜ አመልካች ብቻ አይደለም። በዮሐንስ አጻጻፍ ጨልሞ ነበር የሚለው ጊዜ አመልካች ብቻ አይደለም። ጊዜ አመልካች ብቻ ሳይሆን ጨለማና ብርሃን በዮሐንስ ወንጌል ምን እንደሆነ እናንተ ታውቃላችሁ። ብርሃን ከኢየሱስ ክርስቶስ ጋር ያለን ህይወት ነው። ጨለማ ከእርሱ ስንወጣ የሚገጥመን ነገር ነው። ይሄን ብዙ ጊዜ ብሎናል። ብርሃኑ በጨለማው ላይ ያበራል፣ ጨለማውም አላሸነፈውም። ያለ ሰዎች ብርሃኑ እንዲበራባቸው አልፈለጉም። በጨለማ የተሰወረው ስራቸው እንዳይገለጽ ስለፈለጉ ሰዎች አይዘር በብርሃናቸው ወይ በጨለማ ናቸው። ክርስቶስን ሲከተሉ ብርሃን ነው፣ ሲወጡ ግን የሚወጡት ወደ ጨለማ ነው፣ ወደ ሌሊት ነው። ስለዚህ ጨለማ ያ ሞራል ዳርክነስ ማለት ነው። ያ ገሃነም የገሃነም ህይወት ማለት ነው። የሞተ ህይወት ማለት ነው። ከኢየሱስ ክርስቶስ የተለየ ህይወት ማለት ነው። እና ሌሊት ነበረ ሲል ጊዜው ጨልሞ ነበር ለማለት ብቻ ሳይሆን፣ ጊዜውን ለማመልከት ብቻ ሳይሆን፣ ኦፍ ኮርስ ጊዜውን ያመለክታል። ማታ ነበር፣ የራት ሰዓት ነበር። ግን ዮሐንስ ይህንን የጨመረው ይሁዳ የሄደበትን ለማመልከት ነው። ወጣ ከኢየሱስ። ወዴት ሄደ? ወደ ሌሊት፣ ወደ ጨለማ ሄደ። በጣም ስታይሊስቲክ ነው። ወደ ቦታው ሄደ። በሐዋርያ ሥራ ምዕራፍ 1 ቁጥር 25 ላይ እንደምናነበው ወደ ቦታው ነው የሄደው፣ ወደ ጨለማ። ኢየሱስ ክርስቶስን አሳልፎ ሲሰጥ ወዴት እንደሄደ ነው የሚነግረን። ወጣ ከኢየሱስ። ወዴት? ወደ ጨለማ፣ ወደ ሌሊት። ሌሊት ወደ ሆነ ህይወት ወጣ ነው መልእክቱ። ጌታን ቸል ማለት ኮንትራስቱ ይሄ ነው። ንጽጽሩ ህይወት፣ ብርሃን፣ የበራ ህይወት። ሰው ሲተወው የት ነው የሚሄደው? መውጣት ተችሏል፣ መውጣት ችሏል። ይህ ሰው ከአስራ ሁለቱ መካከል ነበር፣ ግን ወጣ። ሲወጣ ወዴት ወጣ? ወደ ጨለማው፣ ወደ ሌሊቱ። ዕብራውያን ምዕራፍ 2 ቁጥር 1 ጀምሮ እስከ 3 አካባቢ ያለው ነው የሚያስታውሰኝ። በጥንት ዘመን ስለተሰጠው ስለ ህጉ ይናገርና የዕብራውያን መልእክት ጸሐፊ በመላእክት የተነገረው ቃል ጽኑ ከሆነ ይላል። ስለ ህጉ ኃጢአትና መተላለፍ ደግሞ የጽድቅን ብድራት ከተቀበለ ካስፈረደ፣ የጥንቱ ህግ ካስፈረደ ይልና እኛስ እንዲህ ያለውን ታላቅ መዳን ቸል ብንለው እንዴት እናመልጣለን? ይል መዳናችን ደግሞ ታላቅ ያደረገው ዕብራውያን አንድ ላይ ስታነቡ የኢየሱስ ታላቅነት ነው። እግዚአብሔር በብዙ አይነት መንገድ በብዙ አይነት ጎዳና ለአባቶቻችን ተናግሮ አሁን ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል። የተናገረበት መናገሪያው ልጁ ነው። የእግዚአብሔር ልጅ የሆነ ዓለማትን የፈጠረ የእግዚአብሔር ልጅ እርሱ የክብሩ መንጸባረቅና የባህሪው ምሳሌ ነው ይላል። ታላቅ ነው ኢየሱስ ይልና ቸል ብንለውስ ወደ ሌሊቱ፣ ወደ ጨለማው እኛስ እንዲህ ያለውን ታላቅ መዳን ቸል ብንለው እንዴት እናመልጣለን? ከይሁዳ ሕይወት የምንማረው ክህደት ውጤቱ ሞት ነው፣ ጨለማ ነው፣ ሌሊት ነው። እግዚአብሔር ከሌሊቱ ይጠብቀን። ባክማረግ የምንቀልድበት ሀሳብ አደለም። አጥብቀን መያዛችንን ጌታ ኢየሱስን ማረጋገጥ አለብን። የካዱ የሄዱት ወደ ሌሊቱ ነው። በነገራችን ላይ ከዛ ቀጥሎ ሌሎቹን ልጆቼ ይላቸዋል። ያንን ልጅነት ነው ትቶ የሄደው ይሁዳ። ምንድን ነው ትቶ የሄደው? ያንን ብርሃን፣ ያንን ልጅነት ትቶ ሄደ። የተቀበልነውን እምነት እስከ መጨረሻ አጥብቀን ብንይዝ ነው እንድናለን የሚለው እንወርሳለን። መውረስ መጽናትን ይጠይቃል። ጌታን ተቀብለን የምንከተል ሰዎች አንዱ ጸሎታችን፣ አንዱ ምኞታችን፣ አንዱ ጥማታችን መሆን ያለበት እስከ መጨረሻ የመጽናት ፐርሰቨራንስ የምንለው ማለት ነው። የጻድቃን ጽናት ያስፈልጋል። ጥቂት ባህሪ፣ ጥቂት ነገር፣ ጥቂት ድርጊት፣ ጥቂት ነገር ባህሪ ትሆንና ጠንካራ ባህሪ ትሆንና አልፎ ለመስጠት ትበቃለች ማለት ነው። የመጀመሪያ ቸል እንድንል የምታደርገንን የጌታን ነገር እንድንሸረሽር የምታደርገንን ነገር ብንዋጋ እስከ መጨረሻ ለመጽናት ምክንያት ይሆነናል፣ ብርታት ይሆነናል ማለት ነው። እና በጌታ ለደከማችሁ፣ ጌታን ማገልገል ለታከታችሁ፣ የቸልተኝነት መንፈስ ላጠቃችሁ የመነሳት ቀን እንዲሆንላችሁ ጸሎቴ ነው። የመነሳት ቀን እንዲሆን። ቸል ሊባል የማይችል መዳን ነው እግዚአብሔር የሰጠን። ልክ ስንተወው ሌሊቱ ነው የሚወርሰን። ልክ ስንተወው ጨለማው ነው የሚወርሰን። የተቀበልነውን ሕይወት ብንተው ኖርማል ኑሮ አይደለም የምንኖረው፣ ወደ ጨለማው ነው የምንገባውና እስከ መጨረሻ ጸንተው በጥሰው የጌታን ፊት ከሚያዩት መካከል መሆንን ጥማታችን ማድረግ አለብን። እግዚአብሔር አድኖናል። ስንጸና ደግሞ እግዚአብሔር አምላካችን ያወርሰናል። የሚያጸና መንፈስ አጠገባችን አለ። እግዚአብሔር አምላካችን በጸጋው ያጸናናል። ግን ጥቂቷን ባህሪ ባለመታገስ በእግዚአብሔር ፍቅር ልብን በመስበር ከሚጸኑት መካከል እግዚአብሔር ያረገናል ብዬ አምናለሁ። እግዚአብሔር አምላክ እኔም በርቶልኛል። ታዲያቱ ነገር እንደዚህ ለየኛ እግዚአብሔር መድህ
ቤቴ